የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደውን ያክብሮት ሰላምታችንን ያስቀደም የዛሬ መስከረም 14 ቀን 2010 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የሴፕቴምበር 24 2017 ቅንብራችን ይዘን ቀርበናል። በዛሬው ስርጭታችን ካሁን ቀደም አንድ የግንቦት ሰባት ደጋፊ ሆኜ ስሳተፍ በድርጅት ውስጥ ያየሁትን ስተት ላካፍላችሁ ብለው የጀመሩትን የማጋለጫ ጽሑፍ የመጀመሪያውን ክፍል አስደምጠን ቀጣዩን በሌላ ጊዜ እናስደምጣለን በማለት በቀጠሮ መቆየታችን ይታወሳል። በዛሬው ዕለት ሁለተኛውን ክፍል እናስደምጣለን። የቅድሞ የግንቦት ሰባት ደጋፊ የጻፉልንን የምስክርነት ጽሑፍ ሶስተኛ ክፍል ስላለው የመጨረሻውን ክፍል ደግሞ በሌላ ጊዜ እንደምናስደምጥ ከወዲሁ እንገልጻለን። ከጽሑፉ በኋላ የሳምንቱ ዋና ዋና ዜናዎች ይደመጣሉ። በመጨረሻም የኢትዮጵያ አንድነት ሬዲዮ ሳምንታዊ መልእክት ከተደመጠ በኋላ የስርጭታችን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም የዕለቱን ስርጭት አሁን ጀምረናል። ግንቦት ሰባትን ደግፌ ስምንት ዓመት ተጓዝኩ በሚል ርዕስ ከጻፍኩት የቀጠለ ጽሑፌ ይኸውና ተከታተሉት ይላሉ ጽሑፉን ያቀረቡልን የግንቦት ሰባት አባል። ምንም እንኳን ስለ ብርሃኑ ነጋ ዶክተር ገና ከኢሕአፓ ሾፌርነቱ እስከ አሜሪካ ቆይታው እንዲሁም ወያኔ አዲስ አበባ ከገባ በኋላ ደግሞ ከአሜሪካ ወደ ኢትዮጵያ ከሄደበት ጊዜ ጀምሮ የማውቃቸው ነገሮች ቢኖሩም አንዳንድ መረጃዎችን እስካሟላ ድረስ ለተወሰኑ ወራት ከድርጅቱ ጋር እንደምቆይ መጻፌ ይታወሳል። ነገር ግን በተለያዩ ምክንያቶች ለተወሰኑ ወራት ብዘገይም ይኸውና ተመልሼ መጥቻለሁ ይላሉ። ብርሃኑና መሰሎቹ የሚሰሯቸው ወንጀሎች ብዙዎቹ ግልጽና በየሚዲያው ስለሚታወቁ ወደዚያ አልገባም። ነገር ግን አንዳርጋቸውን አስመልክቶ ምን ያህል ሕዝቡ እንደሚያውቀው ባላቅም ጠቅሼው አልፋለሁ። አንዳርጋቸው በወያኔ ከመጠለፉ ከተወሰኑ ወራት በፊት ከሻቢያዎች ከነ ኮሎኔል ፍጹም ጋር በአሰራር ስለተጋጨ ለንደን ሄዶ ይቀመጣል። ይህ በዚህ እንዳለ ሻቢያዎችም ከብርሃኑ ጋር በተደጋጋሚ ይነጋገራሉ። ብርሃኑም አንዳርጋቸውን ለማግባባት ቢሞክረም አልተሳካም። ከዚህ በኋላ ሻቢያና ብርሃኑ በጋራ አቀነባብረው ሻቢያ ራሱ ለአንዳርጋቸው ደውሎ ይቅርታ ጠይቆ አንዳርጋቸው ወደ ኤርትራ እንዲመለስና ሥራውን እንዲሠራ ያግባባውና ይስማማል። አንዳርጋቸው የአይሮፕላን ቲኬት የቆረጠበት አውሮፕላን እንዲያመልጠው ተደርጎ ሌላ አይሮፕላን ይዞ ወደ የመን እንዲሄድ ተደረገ። በዚህ ጊዜ ነበር የየመን ደህንነቶችና የወያኔ ሰዎች የመን ጠብቀው አንዳርጋቸውን ሊወስዱት የቻሉት። ይህ እንደሚሆን ብርሃኑና ሻቢያ በስምምነት የሰሩትና የሚያውቁት ነው በሚል የተወሰነ የግንቦት ሰባት ደጋፊ ይጋራዋል። ይህ በዚህ ተቋጨ። ብርሃኑ ዶክተር ከኢሕአፓ ሾፌርነት ጀምሮ በጀብሃ በአሜሪካና በኢትዮጵያ ቆይታው እስከ ዛሬ በግልጽ የማይታወቁ ከቅንጅት በፊትም ሆነ በቅንጅት ወቅት የዛሬው ግንቦት ሰባት መሪና መሰሎቹ ያደረጓቸውን ደባዎች ባለማወቅና ባለመረዳት በቅንጅት ወቅት የተከተለውም ሆነ በግንቦት ሰባት የሚከተለውና የተዘናጋው ሕዝብ እንዲያውቀው ማድረግ ተገቢ ነው ብዬ ስለማምን ይሄውና በጥሞና ተከታተሉት ዘንድ እጋብዛለሁ። ማሳሰቢያ፣ አንደኛ፣ ይህንን ጽሑፍ የምታነቡ ወገኖች በቅድሚያ እንድታውቁት የምፈልገው አሁን ብርሃኑ በግንቦት ሰባት ስም የሚሠራውን አጥፊ ተግባር በቅንጅትም ጊዜ የሠራውና ቅንጅትን መቀመቅ የከተተበት ስለሆነ በጽሑፉ ውስጥ ብዙ እውነታዎችን ለመግለጽ ሲባል ጽሑፉ ሊረዝም በቅቷል። በየቀኑ እየከፋፈላችሁ እስከ መጨረሻው ካነበባችሁት ብቻ ነው የብርሃኑንና የመሰሎቹን ምንነት በተመለከተ ሙሉ ግንዛቤ ልታገኙ የምትችሉት ይላሉ ጸሐፊው። ሁለተኛ፣ ከሰዎች ስሞች ጋር በመደጋገም የሚጠቀሱትን አቶ፣ ወይዘሮ፣ ወይዘሪት፣ ኮሎኔል፣ ዶክተር፣ ኢንጂነር፣ ፕሮፌሰር ወዘተ የመሳሰሉትን አንድ ጊዜ በቅንፍ ውስጥ ካስቀመጥኩ በኋላ በስማቸው ብቻ እንድጠቅሳቸው አንባቢ በቅድሚያ እንዲረዳልኝ እፈልጋለሁ። ሦስተኛ፣ በዚህ ጽሑፍ ውስጥ ስማቸው የሚጠቀሱ ሰዎች የሠሯቸውና ያደረጓቸው ነገሮች በተለያዩ አጋጣሚዎች የተገኙ ከራሳቸውም ጽሑፍ ንግግርና ቃለ መጠይቅ እንዲሁም ከነበሩባቸውና ካሉባቸው ድርጅቶች ጋር በተያያዘ የተገኙ ጭምር ናቸው። አራተኛ፣ በመጀመሪያ ቅንጅት ከመፈጠሩ በፊት ብርሃኑ እንዲህ ነበርኩና አደረግኩ የሚላቸውን ከትችት ጋር በማያያዝ ባጭሩ ጠቃቅሼ በመቀጠልም በቅንጅት ወቅት የነበረውና ያደረገውን ለብዙዎቻችን ያልተገለጸውን ለመዳሰስ እሞክራለሁ። ክፍል አንድ። ብርሃኑ የ1966ቱን አብዮት በተገናኘ በ18 ዓመቱ ኢሕአፓን እንደ ተቀላቀለና በ1969 ዓ ም ወደ በረሃ እንደ ገባ የድርጅቱ ሾፌር ሆኖ ወሬ በማዛመትና በሰላይነት ስለተጠረጠረ ኢሕአፓ አንጃዎች ናቸው ያላቸውን አጋልጦ ለማሰር አንዳንድ የማውጣጣት መንገዶችን ድርጅቱ ሲጠቃቅስ ከሹፌርነቱ ባለፈ ጠመንጃ ጨብጦ የማያውቀው ብርሃኑ ተደናግጦ ሳይጠሩት አቤት በማለቱ ኃጢአቱ በአደባባይ ተገለጸ በሚል በድርጅቱ ለአጭር ጊዜ ሸብ ተደርጎ ተባሯል። ከተባረረም በኋላ በግራው ጭኝ ያገኘውን መንገድ ይዞ የውር ድንብሩን ሲሄድ ጾሮና ደረሰ። እዚያም እንደ ደረሰ የጀብሃ አካባቢ በመሆኑ ለጀብሃ ለኤርትራዊ ኦስማን ሳሌህ ሳቤ ሰላማዊ ድርጅት እጁን ሰጥቶ ለሰባት ወር ተኩል ጀብሃ አረም ሲያሳርመው ውሃ ሲያስቀዳው እንጨት ሲያስለቅመው ግንድ ሲያስፈልጠው የህል ጆን ያሻሸክሙና ሲገለገልበት ቆይቷል። አንድ ቀን የጀብሃ ደህንነት ኃላፊዎች ግምገማ ሲያካሂዱ ብሶት መኖሩንና አለመኖሩን ለማወቅ በሚል እየዞሩ ሲያናግሩ ብርሃኑ ጋር ይደርሳሉ። ብርሃኑም ምግብ ያንሰኛል ይርበኛል ካለ በኋላ ቀጠል አድርጎ ዩኒቨርሲቲ ተማሪዎች የናንተን ትግል ደግፈው በኃይለ ሥላሴ ላይ ሲያምጹ የድሜ ጎልማሳነት ሳይገድበኝ አቋሜ ከተማሪዎቹ ጋር ነበር። ዛሬም እንደምታዩኝ የደርግን መንግሥት ተቃውሜ የናንተን ትግል ደግፌያለሁ ይላል። መቼም ወሬና የወሬ ጉቦ የሚወድ ሰው በየሄደበት እንደ ቀላዋጭ ውሻ እንደ ተካለበ ነው። ግምገማውን የሚያካሄደው ሰውዬ ግምገማውን ካጠናቀቀ በኋላ ምንም ሳይለው ትቶት በሄደ በሳምንቱ ምን እንዳገኘበት አይታወቅም። ከማሰር ማባረርን መርጦ ያባረዋል። ከዚያ ወደ ሱዳን ከሱዳንም ወደ አሜሪካ ይጓዛል። በአሜሪካ ቆይታውስ ምን አደረገ? ሃያሏን ነጮች ምስራፍ አፍሪካን ለመቆጣጠር እንዲያመቻቸው ኤርትራ ከመገንጠሏ ቀደም ብሎ የአፍሪካ ቀንድ የሚል ስም በመስጠት ሶማሌን፣ ኢትዮጵያን፣ ሱዳንን፣ ኬንያን ወዘተ ባንድ በጋራ ስም ለመጠቅለል ያዝለቀቅ ያደረጉ መሰሪ ሥራ ሲሰሩ እንደኖሩ ያደባባይ ሚስጥር ነው። ወደፊትም ደካማ ሆነን ከተገኘን እንደማይቀርልን አልጠራጠርም። ታዲያ ብርሃኑ ነጋ ከነጮቹ ጋር ያለው ግንኙነት ኢትዮጵያንና ሕዝቧን በእጅጉ እንደጎዳው ባልጠራጠርም አሜሪካ ኒውዮርክ በነበረበት ጊዜ ዛሬ በአንድ ስም እንደሚመጻደቀው ሳይሆን የኢትዮጵያን ጠላቶች የሶማሌን፣ የሱዳንን፣ የኤርትራን ተገንጣይ ምሁራን ተብዮች ሰብስቦ የአፍሪካ ቀንድ አቋቁሞ ለአምስት ዓመት ኮንፈረንስ በማካሄድ የኢትዮጵያን አንድነት በእጅጉ ሲሸረሽር ኖሯል። ከኢትዮጵያ ጥላቶች ከነሻቢያ ወያኔና ኦነግ ተገንጣዮቹም ጋር የሚተዋወቀው በዚህ ወቅት እንደነበር ግልጽ ነው። ዛሬ ከወያኔ እንደራቀ ቢናገርም ከሻቢያና ከኦነግ ጋር ግን እንደ ተጋባ መቀጠሉን ዓለም ያውቀዋል። ብርሃኑ ከኒውዮርክ ወደ ፊላደልፊያ ሲሄድና የተገንጣዮቹም ተልኮ ሲፈጸም የአፍሪካ ቀንድም አንቀሳቃሽ አጣ። ፊላደልፊያ ሄዶ ከአገር አፍራሾች ጋር እምቢልታ የሚል መጽሔት ለጥቂት ዓመታት ቢሞክርም ባጭሩ ተቀጭቷል። ይህ በዚህ እንዳለ የትግሬ ወራሪ ቡድን አዲስ አበባ ከገባና ኢትዮጵያን ገነጣጥሎ በዘጠኝ ባንዲራና በዘር ካዋቀረ በኋላ ወራሪው ትግሬ ከኦነግና ከሻቢያም ጋር ትብብሩን ቀጥሎ ቀደም ሲል የጀመረውን አጠናክሮ የአማራን ዘር በወልቃይት፣ በራያ፣ በሐረር፣ በአርሲ ወዘተ እያደነ በመወንጀል ላይ ወንጀል እየሠራ እንደሆነ ጎልቶ በወጣበት ሕዝብም በገፍ ወደ ውጭ በሚሰደድበት ወቅት አልፎ ተርፎም የትምክተኞች ጎራ ማፈራረስ አለብኝ በማለት የዩኒቨርሲቲን 42 መምህራን ከሥራ ባፈናቀለበት ወቅት ጌታዋን የተማመነች በግ ላቷን ውጭ ታሳድራለች እንዲሉ ብርሃኑ ከአሜሪካ ገስግሶ ወደ ወያኔ ተጓዘ። ብርሃኑ ወደ ወያኔ መሄዱንም አስመልክቶ እንዲህ ሲል ይነግረናል። አንደኛ ከ15 ዓመት የአሜሪካ ቆይታዬ በኋላ ጓዜን ጠቅልዬ ኢትዮጵያ ገባሁ። አዲስ አበባ ዩኒቨርሲቲ እንደማስተምር አውቄ ለማስተማር የሚሆኑኝን መጽሐፍትና ቁሳቁስ በብዛት ተሸክሜ ነበር የተመለስኩት። ከተማርኩት ትምህርት አንጻር በኢኮኖሚው መስክ በመሳተፍ የተሻለ አስተዋጽኦ ይኖረኛል የሚል ጽኑ እምነት ስለነበረኝ ይላል። ሌላው ቢቀር ብርሃኑ በመምህርነቱ በወያኔ ከሥራ ከተፈናቀሉት 42ቱ ፕሮፌሰር አስራትን ጨምሮ መምህራን ጎን በመቆም ልባዊ ትብብሩን ወይም ሶሊዳሪቲ ከማሳየቱ ይልቅ አሜሪካንን ጥሎ ወደ ኢትዮጵያ ተንደርድሮ ሄዶ የመምህራኑን አንድ ቦታ መውሰድና ለወያኔ ተባባሪነቱን ወይም ሶሊዳሪቲ ማሳየቱን አብሮ መቆሙ የቅርብ ጊዜ ሆድ የሚያደማ ትዝታ ነው። እንዲህ አይነት አረመኔነትና ራስ ወዳድነት የተሸከመው ሰው ዛሬ ያልሆነውን እንደሆነ አድርጎ እውነተኛው ገጽታውን ባፌ ጮሌነት ደብቆ በመቧረቅ ሰዎችን ሲያሳስት ማየት ያቆስላል። ለነገሩ እኔንም አሳስቶኝ ነበር ይላሉ እኚህ ጽሑፉን ያቀረቡልን ግለሰብ። ብርሃኑ ቀጠል አድርጎ እንዲህ ሲል ያስነብበናል። ሁለተኛ አብዛኛው ህዝብ ተቃዋሚዎች ነው ያኔ ሆነ ጎዘተ ማለቱ ነው ያነገቡትን የተሳሳተ ዘውጋው ያመለካከታቸውን ስልጣን ከያዙ ከተደላደሉ በኋላ ይተውታል በሚል እምነት እንደደገፋቸው በተቃራኒው ግን በከረረ ሁኔታ የሚቃወሙ በቁጥርም ሆነ በአመለካከት አናሳዎች እንደነበሩ ይነግረናል። እነኚህን ከእውነት የጣሉ አነጋገሮች አንድ ባንድ እንዳስሳቸው። ሀ ስልጣን ከያዙና ከተደላደሉ በኋላ ይተውታል በሚል እምነት አብዛኛው ህዝብ ደገፋቸው የሚለውን አነጋገር በተመለከተ ሊበሏት ያሰቧትን አሞራ ጅግራናት ይሏታል ከመሆን አያልፍም። ስልጣን ስለያዘ ዓላማውን የሚለውጥ ቡድን የትም ዓለም ታይቶና ተሰምቶም አያውቅም። ብርሃኑ የኖረበትን ትልቅ የዲሞክራሲ አገር የሚባልለትን አሜሪካንን እንኳን እንደ አንድ ምሳሌ ብንወስድና ከቅርቡ የዲሞክራቲክ ፓርቲ ሰው ከሆነው ከክሊንተን ብንነሳ የአሜሪካ ህዝብ መርጦት ስልጣን ይዞ ከተደላደለ በኋላ ቀደም ሲል ይዞት የመጣውን የዲሞክራሲ አቋም አልተወም፣ ያንኑ ነው ለማስፈጸም የጣረው። ኦባማንም ሆነ የዛሬውን ትራምፕን ብናይ ይዘው የተነሱትን ለማስፈጸም ነው ደፋ ቀና ሲሉ የተስተዋሉትና የሚስተዋሉት። ታዲያ ብርሃኑ ወያኔም ይዞት የመጣውን እንደሚያስፈጽም ሐቁን አጥቶት ሳይሆን በማምታታት ጥቅሙን ለማስጠበቅ ያደረገው ግርግር ነው ብንል ይቃላል። እና ለብርሃኑ ያለኝ ብቸኛ መልስ አውቀንብሃል፣ ነቅተንብሃል ነው። ለብርሃኑ ተቃዋሚዎች የሚሏቸውን ወያኔን ኦነግንና መሰሎቻቸውን አብዛኛው ሕዝብ ደግፏቸው አያውቅም። በመሳሪያ ስለመጡበት የተሻለ ወይም የባሰ አገዛዝ ይሁን አይሁን የሚያውቀው ነገር ስለሌለ ፈጣሪን እየተማጸነና የተሻለ ያምጣልን በማለት ቆሞ ተመልካች ነበር የሆነው። ሐቁ ይሄ ነው። ሀ በከረረ ሁኔታ የሚቃወሙ ብርሃኑ እንደሚለው አናሳዎች ሳይሆኑ በቁጥርም ሆነ በአመለካከት ብዙዎች ነበሩ። ግን መሳሪያ ባለመታጠቃቸው ለብርሃኑ የብዙ ጥቂት መስለው ሊታዩት ችለዋል። ብርሃኑ እርሱ ራሱ በክፉም በደጉም የሚያውቀው ቅንጅት ምርጫውን ያሸነፈው አናሳ ተቃዋሚ ሆኖ ነው እንዴ በማለት ጥያቄያቸውን ያነሳሉ። ወይስ እንደ ብርሃኑ አባባል የወያኔ ደጋፊ የተባለው አብዛኛው ሕዝብ ብርሃኑ ከወያኔ ጋር በሰራበት ወቅት የወያኔ ደጋፊ የነበረ ብርሃኑን ወያኔ ፊት በነሳው ጊዜ ብርሃኑን ተከትሎና ደግፎ በመነሳት የተቃወመ ነው ሊለን ይሆን? እውነታው ግን አንድ ብቻ ነው። አብዛኛው የኢትዮጵያ ሕዝብ ዓለም ቅንጅትን የደገፈውም ጭምር ከስር ከመሠረቱ የወያኔን የዘር ፖለቲካ ተቃዋሚና የኢትዮጵያን አንድነት ደጋፊ ነበር። ሐቁ ይህ ነው። ሦስተኛ፣ ብርሃኑ በመቀጠል እንዲህ ይለናል። በጊዜው በኤርትራ መገንጠል የተበሳጩ ብዙ አገር ወዳድ ኃይሎች ቢኖሩም ተጋዳላዮች ወይም ወያኔዎች በነበራቸው ጨዋነትና ሰው አክባሪነት ኅብረተሰቡን ከወንጀል ለመከላከል የወሰዱት እርምጃ ድጋፍ አስገኝቶላቸዋል ሲል ካተተ በኋላ ይህንን ሁሉ አዎንታዊ ገጽታዎችን በማየት በመጀመሪያዎቹ ዓመታት ቅኖች ናቸውና ባለማወቅ እንዳይሳሳቱ እንርዳቸው በሚል ብዙ የፖለቲካ ሰዎች እንደ ተቀላቀሏቸው ይነግረናል። ቀጠል አድርጎ ደግሞ ኢህአዴግ ከመሠረቱ በአመለካከትም ሆነ በተግባር በትግል ላይ እያለም ዲሞክራሲን በሚመለከት በኢትዮጵያ ውስጥ ያሉትን የብሔር ብሔረሰብ ጥያቄና አፈታቱን በሚመለከት በኤርትራ ጉዳይ ወዘተ መሠረታዊ ችግሮች ያሉበት ድርጅት መሆኑን ጠንቅቄ ያውቃለሁ ይለናል። ክፍል ሁለት፣ ይህ ሰው አልሸሹም ዘወር አሉ ካልሆነ በስተቀር ቅኖች ለሚላቸው አገርና ሕዝብ አጥፊዎች ሙሉ ድጋፉን ሰጥቷቸው ኖረዋል። አራተኛ፣ ኢህአዴግ ሥልጣን ሲይዝ የወሰዳቸው አንዳንድ እርምጃዎች ለምሳሌ ለዲሞክራሲ ያሳይ የነበረውን ወገንተኝነት ማለትም መጀመሪያ የወጣው የፕረስ ሕግ፣ በነጻ ጋዜጦች ይወጡ የነበሩ መንግሥትን ክፉኛ የሚኮንኑ ጽሑፎች፣ ዓለም አቀፍ ሕግጋትን በሕገ መንግሥት ውስጥ ያካተተ ሕገ መንግሥት መውጣቱን፣ የገበያ ኢኮኖሚን ነጻ ፕረስ መፍቀድ ወዘተ ድርጅቱ ሁኔታዎችን አይቶ ሊቀየር ይችላል ብሎ አረፈው። ይህንን ጽሑፍ በደንብ ከተከታተልነው ቀደም ሲል እንዳልኩት ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል ነው። በተራ ቁጥር 3 መጀመሪያና መጨረሻ ላይ የተናገረው እርስ በርሱ መቃረኑ ሲደንቀን በተራ ቁጥር 3 መጨረሻ የተናገረው እንደገና በተራ ቁጥር 4 ላይ በመቀልበስ እርስ በርሱ የሚላተምና የሚጋጭ አድርጎታል። ልብ ያለን ልብ እንበል። ውያኔ ከመጀመሪያ ጀምሮ የኢትዮጵያ ነጻ አውጭ ሳይሆን የትግሬ ነጻ አውጭ ብሎ እንደታገለና ስልጣንም እንደያዘና እንደቀጠለበት አሳይቷል። ይህንን አገርና ህዝብ አጥፊ አላማውን ተግባራዊ ለማድረግ ደግሞ የተለያዩ አሰራሮችን፣ ታክቲኮችን፣ ማዘናጊያዎችን፣ ማታለያዎችን መጠቀም ነበረበት። በመሆኑም ላመነበት አገዛዝ እንዲያመቸው ሀ በተለያዩ ነገዶችና ጎሳዎች ስም ድርጅቶች አቋቋመ። ለ ዓለምንና የኢትዮጵያን ህዝብ ለማታለል ተግባር ላይ የማይውል በወረቀት ላይ የሚውል ዓለም አቀፍ ህግጋትን ያካተተ ህገ መንግሥት አወጣ። ሀ የፕረስ ህግ አወጣ። ነጻ ፕረስ እንደፈቀደ አስመሰለ። የነጻ ጋዜጦች ጽሑፎች ወያኔ እንዲኮንኑ መንገድ የከፈተ አስመሰለ። የገበያ ኢኮኖሚንም በተመለከተ እንዲሁ አደረገ። በእነኚህና በሌሎችም መሰሪያ አካሄዶች ተጠቅሞ ዕድሜውን ባራዘመ ቁጥር የሚፈልጋቸውን ተግባሮች ከፍጻሜ ለማድረስ ይጠቅመዋል። ይህ ለማንኛችንም በተለይም ተምረናል ለምንለው ወገኖች ትናንትም ዛሬም ግልጽ ነው። ብርሃኑም እንደ ወያኔ በዘር የሚያምን ካልሆን በስተቀር የትግሬ ነጻ አውጭ በሚል ለአንድ ለትግሬ ብቻ የቆመ ቡድን ስለ ዲሞክራሲ፣ ስለ ዓለም አቀፍ ሕግ የደነገገውን ለማዘናጊያ ለማስመሰል የተጠቀመባቸው አካሄዶች ጥሩ እንደነበሩ ባላስተጋባ ነበር። ገና ከጅምሩ የትግሬ ነጻ አውጭን ስም የያዘው ወያኔ ዓለም አቀፍ ሕግጋት ብሎ ሲነሳ ብርሃኑም እንደ ሌሎቻችን ወያኔን ያሳ ግማቱ ከጭንቅላቱ ብሎ በቆራጥነት መታገል ነበረበት እንጂ ለወያኔ ሕገ መንግሥት ዕውቅና በመስጠት ተገዥ ሆኖ መቆየት አልነበረበትም። ታዲያ የትግሬው ዘረኛ ቡድን ኢትዮጵያን በዘር ከፋፍሎ ለኢትዮጵያ አንድነትና ለዓለም ጥቁር ሕዝቦች የነጻነት ምልክት የሆነውን አረንጓዴ ቢጫ ቀይ ሰንደቅ ዓላማችንን አጥፍቶ በዘጠኝ የመንደር ባንዲራዎች የተካ እውነተኛ ገጽታው የዘር እንጂ የአንድነት ያልሆነ ቡድን መሆኑ እየታወቀ ብርሃኑ ከአሜሪካ ገስግሶ ሄዶ ወያኔዎችን ዲሞክራቶች እንደሆኑ በመሳልና በማጀብ የወያኔን በማር የተጠቀለለ መርዝ እየረጨ ሲያጠናክርና ሲያስገድለን መኖሩን እንደ ትክክለኛ ተግባር እንደማንቀበለው መረዳት እንዴት ተሳነው? በ1966ዎቹ ከመካፈልም በላይ በኢሕአፓ ውስጥ አልፍ ያለው ንቃቱ አለኝ የሚለን ብርሃኑ እንዴት በዘር ተደራጅቶ የመጣን ቡድን ዲሞክራት ነው ብሎ ሊነግረን ደፈረ? እንኳን በፖለቲካው ዓለም ያለፈ ይቅርና ማንም ፖለቲካ ሲያልፍ ያልነካው ወገን ወያኔ ትግሬ ነጻ አውጭ ድርጅት እንጂ የኢትዮጵያ ነጻ አውጭ ድርጅት አለመሆኑንና ለኢትዮጵያ እንዳልቆመ አያጣው። ከእውነት በተቃራኒው የቆመን አካሄድ እውነትነት እንዳለው አድርጎ ማቅረብ ሕዝብን ግራማ በማጋባት ወያኔን ለማጠናከር ካልሆን በስተቀር ለሕዝብ የሚያመጣው ጥቅም አይኖርም። ወያኔ ያልሆነውን እንደሆነ አድርጎ በመሳል የወያኔን ስህተት ለመቅረፍና ለመደበቅ ዙሪያ ጥምጥም ከመሄድ ይልቅ የወያኔን የዘር አካሄድ እኔ ብርሃኑ ስላመንኩበት ብሎም ስለምደግፈው በዚያ ወያኔ በመጣበት የዘር መንገድ ዲሞክራሲያዊ ሥርዓትን ያጎለብት ይችላል ቢል ይቀላል። ከወያኔ ሰዎችም ጋር እጅና ጓንት በመሆን የመቆየቱን ምክንያት ይኸው ነው። ወያኔ ብአዴን የአማራ፣ ኦህዴድ የኦሮሞ፣ የነካሱ ኢላላን ድርጅት የደቡብ ወዘተ እያለ ጎሳዎችን የተለያዩ ባንዲራ አሸክሞ የኢትዮጵያ ሕዝብ አብዮታዊ ዲሞክራቲክ ግንባር ኢህአዴግ በሚል የኢትዮጵያን አንድነት እንደሚወክል አስመስሎ በማቅረብ 26 ዓመት እንዳዘናጋን፣ የተለያዩትን ጎሳዎች በረቀቀ መንገድ በማቅረብ በአማራው ላይ አዝምቶ እንዳስጨረሰ፣ እርስ በርስም እንዳባላና አገሩንም እንዳፈራረሰ የምናውቀው ሐቅ ነው። ኅብረተሰቡን ከወንጀል የሚከላከሉ ቅኖች፣ ጨዋዎችና ሰው አክባሪዎች ስለሆኑ እንርዳቸው ካለ በኋላ ወረድ ብሎ ደግሞ መሠረታዊ ችግሮች አሉባቸው ይለናል። እንደሚታወቀው ብዙ የሚያወሩ ሰዎች ከንግግራቸው ብዛት ስህተቶችም በዚያው ልክ ከአፍ ይሾልካሉ። ብርሃኑም ብዙ ስለሚያወራ አንዳንድ ጊዜ ወያኔዎች ወደማይፈልጉት እላፊ ውስጥ ሲገባ ግሳጼ ቢደርስበትም አምረውበት ግን አያውቁም ነበር። ነገር ግን ለመጀመሪያ ጊዜ በ1993 ዓ.ም ከሌላው ጸረ አማራ ከመስፍን ወልደ ማርያም ፕሮፌሰር ጋር ለ29 ቀናት እስር ቤት የቆዩት በኋላ ላይ ቅንጅት ውስጥ የተካተተው ኢዴሊ የተባለው የነ ዩኤል ድርጅት ወረቀት ከመስፍንና ከብርሃኑ ቤት በመገኘቱ ነበር። በህቡዕ ድርጅት ፈጥሯቸዋል በሚል ወያኔ ከቁጥጥር እንዳይወጡበት ያደረገው ትንሽ ቅጣት ነበር። እስር ቤት እንደገቡም በመጀመሪያው ሳምንት አንድ የ80 ዓመት ሽማግሌ ኦሮሞ የብርሃኑን ቀልብ ስለሳቡት ቀርቦ በምን ምክንያት እንደታሰሩ እንደጠየቃቸው እሳቸውም ኦነግ ናቸው እየተባሉ ያላንዳች ማስረጃ እንደሚታሰሩና እንደሚገረፉ የኦሮሞ ህዝብ በፍጹም እየተማረረ እንደሆነ ራሳችንን እንደ ኢትዮጵያዊ ዜጋ ማየት የማንችልበት ደረጃ ድረስ እየተገፋን ነው። ጥላቻም እያደገ እንዳለና በዚህ ከቀጠለ ህዝቡ ኢትዮጵያዊ ነኝ የሚለው ስሜቱ ራሱ ጭራሽ እየተሸረሸረ በቅኝ ግዛት ስር የሚኖር ያህል እየተሰማው እንደሚሄድ በዝርዝር እንዳጫወቱት ብርሃኑ ያትትና ቀጠላ አድርጎ ደግሞ በዚሁ እስር ቤት እነስያ አብርሃ መጥተው እንደተቀላቀሏቸው ከብርሃኑም ጋር በኦነግ ስም ስለታሰሩትና አገሪቱ ወዴት እየሄደች እንደሆነና ይህ ችግር በቶሎ ሰላማዊ መፍትሄ ካላገኘ በኋላ ልንወጣው የማንችለው አዘቅት ውስጥ እንወድቃለን ብለን ተማምነን ብሎ ብርሃኑ ያትታል። ብርሃኑ ቀጠላ አድርጎ ደግሞ አንድ ገጠመኝ ልናገር ይላል። ይኸውም እስር ቤት እንደገባን ሌሊት ላይ የተደበደበ ሰው ጮኸትን ሰማ ነበር። በመጀመሪያ ማመን ነበር ያቃተን፣ ሰቆቃ ቶርቸር በኢትዮጵያ የለም ብለን እናምን ስለነበር ስንሰማው ግራ ተጋባን። ጠዋት ስየን ሰማኸው ወይ ያ የማታውን ብዬ ጠየቅሁት። እሱም መስማቱንና ማመን እንዳቃተው እንዲህ አይነት ነገር እንዳለ እንደማያውቅ ነገረኝ። ይህ ነው እንግዲህ የታገላችሁለት ብዬ እንደ ቀልድ ጣል አደረግሁ ይለናል ብርሃኑ። ትችት፣ እስር ቤት ገብቶ ሳይንገላቱ መጽሐፍን ማንበብና መወያየት፣ ሌሎች እስረኞችን መቅረብ፣ መተዋወቅ፣ የተከሰሱባቸው ምክንያቶች በዝርዝር መነጋገር፣ ከስየም ጋር በጥልቀት መወያየት ያን እስር ቤት ሆኖ ታየኝ። ብርሃኑ ከኦሮሞ እስረኞች መካከል የ80 ዓመቱ ሽማግሌ አሉኝ ብሎ የሚነግረን በጣም አስቂኝ ነው። ወይም ራሱ ብርሃኑ የፈጠረው የፈጠራ ወሬ እንጂ አንድ የ80 ዓመት አዛውንት ግፍ ስለበዛብን የኢትዮጵያዊነት ስሜታችን ተሸረሸረ ከማለትም ባሻገር ስለ ቅኝ ግዛት ሁኔታም ካንደበታቸው አይወጣም። ከወጣም ኦነግ አይደለሁም ያለው የ80 ዓመቱ ኦነግ ነው ማለት ነው። ኦነግ ከሆነ ደግሞ ኢትዮጵያ አይደለሁም ብሎ ኢትዮጵያን ለማጥፋት የመጣ ስለሆነ የሚለውን ቢል አድማጩ ብርሃኑንና መሰሎቹ ብቻ ሆነው ይቀራሉ። ስያ ብርሃን በተመለከተ ሌባ ሲሰርቅ አይጣላም ሲካፈል እንጂ እንደሚባለው ስያ ብርሃ ከመለስ ጋር ትንሽ አለመግባባት ቢፈጥርም በዋናው ዓላማው አልተለያዩ። ስዩም፣ መለስም፣ አረጋዊ በርሄም፣ ገብሩ አስራትም ወዘተ ሁሉም የትግሬ ዘረኛ ወራሪዎች ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ አንድነት እንደሆኑ እየታወቀ ከስዬ ጋር ብርሃኑ ያደረገው ትርጉም የለሽ ውይይት ምን ይፈይዳል? በነገራችን ላይ ስለ ስያ ብርሃ አንድ ልበል። ጎሽ ወልዴ እየተዋጋ ነው በተባለበት ወቅት ስያ አብርሃ ሥልጣን ላይ በነበረበት ጊዜ እንዲህ ሲል አስደምጦናል። ለምን ጎሽ ወልዴ ትላላችሁ? ለእኛ አደገኛው ፕሮፌሰር አስራት ናቸው ያለና አማራውን የገደለና ያስገደለ፣ ኢትዮጵያን ያፈረሰ፣ ኤርትራን ያስገነጠለ ወንጀለኛ ነው። ከማን ጋር እንደምትውል ንገረኝና አንተ ማን እንደሆንክ እነግርሃለሁ የሚለውን አባባል ብርሃኑ በጸጋ ይቀበለኛል ብዬ አምናለሁ ይሉና ቀጠላ አድርገው ሌላው የብርሃኑ ቲያትር ደግሞ ሌሊት የተደበደበ ሰው ጮኸት ስንሰማ ማመን ነበር ያቃተን፣ ሰቆቃ ቶርቸር በኢትዮጵያ የለም ብለን እናምን ስለነበር ስንሰማው ግራ ተጋባን። ስየም ሰምቶ ማመን እንዳቃተው እንዲህ አይነት ነገር እንዳለ እንደማያውቅ ነገረኝ ይለንና ይለናል ብርሃኑ። የአይጥ ምስክር ድንቢጥ እንዲሉ የብርሃኑ ምስክር ስየ ነው። ስየ አብሮ ሲሠራው የኖረ የትግሬዎች ወንጀለኛ ስለሆነ የማያውቀው ነገር የለም። ሌላው አስገራሚ ነገር ደግሞ ብርሃኑ ሰቆቃ የለም ብሎ ያምን የነበረው በወያኔ ላይ የነበረው የአመለካከት ቅርበት አእምሮውን ደፍኖታል አሊያም ያሾፋል። ኢትዮጵያ ተወልዶ አድጎ ትምህርቱ አለኝ ዕውቀቱ አለኝ ብሎ 24 ሰዓት ያለማቋረጥ የሚለፈልፍና ሕዝብን አቅጣጫ የማሳት መሰሪ ችሎታ ያለው ሰው እንዴት ይህ እንደሚሆን አጣው ብለን እንመን። ይህ ሆም ብሎ እንደለመደው ወያኔን በዲሞክራትነት ስሎ እንደኖረው ለመቀጠል ስለፈለገ አውቆ የሚያምታታው እንደሆነ እንገንዘብ። በነገራችን ላይ ብርሃኑ የነጻነት ጎህ ሲቀድ የሚለው መጽሐፉ መታሰቢያነቱ ከጠቀሱት መካከል ለስያ አብርሃና ለአሰፋ አብርሃ መሆኑንና በግልጽ ማስፈሩን ሕዝብ እንዲያውቀው ያስፈልጋል። ይህ ሰው ነው ዛሬ በኢትዮጵያ አንድነት ሽፋን ዘረኞችንና ተገንጣዮችን ስልጣን እንዲያቆናጥጡት እያደራጀ ከወያኔ ጋር ስልጣን ለመቀራመት በአውሮፓ ኅብረትና በአሜሪካ መስሪያ ቤት ደጃፎች ወጣ ገባ ሲል የሚስተዋለው። ምንም እንኳ ወያኔ ብርሃኑና መስፍን የማስመሰል እስር ቤት አሳይቶ በተግሳጽ ከፈታ በኋላ ለስልጣኑ ማቆያ የይስሙላ ተቃዋሚ ስለሚያስፈልገው ቅንጅት እስኪመጣ ድረስ የሚጮህ ውሻ አይናከስም እንደሚባለው እያስጮኸ ሲጠቀምባቸው ቆይቷል። የቅንጅት አነሳስና ውድቀት ክፍል 3። የኢትዮጵያ ሕዝብ በአገር ውስጥና በውጭ አገር በሚገኙ ድርጅቶች ላይ ተባበሩ ወይም ተሰባበሩ የሚል የጠነከረ ግፊትና ተጽዕኖ ባቀረበበት ወቅት ተባብሮ ኅብረት ለመፍጠር ብዙ ድርጅቶች ከአገር ቤት እነ መኢአድ፣ ኢዴፓ፣ መድህን፣ የነ መራራ ኦብኮ፣ የነ በየነ፣ የነ ዩኤል፣ የኢትዮጵያ ዲሞክራቲክ ሊግ ኢዲሊ፣ ከውጭ ደግሞ እነ ኢሃፓ፣ መኢሶን፣ አረጋዊ በርሄ ወዘተ አሜሪካ አገር ሊሰበሰቡ እንዳቀዱ እነ ብርሃኑና እነ መስፍን ፕሮፌሰር ሲሰሙና ሲረዱ የእኛ የሚሉትም የፖለቲካ ድርጅት ስላልነበራቸውና የሕዝቡም ተባበሩ የሚለው ግፊት ጣራ ሲነካ ግራ ይጋባሉ። በዚህ ጊዜ እነሱ የሌሉበት ኅብረት መፈጠር እንደማይኖርበት በማመናቸው በአገር ውስጥ በአገሪቱ ሕግ መሠረት ተመዝግበው በምርጫ 97 ሊወዳደሩ ይችላሉ፣ ብዙ አባላትና ተከታይም አላቸው የሚሏቸውን እነ መያድንና ኢዴፓ መደነን መቅረብና ማሳደድ ብሎም ወደፊት በቁጥጥራቸው ስር የሚያደርጉበት መንገድ ተያያዙት። በውጭ አገር የሚደረገው የኅብረት ስብሰባ የሚደናቀፍበት መንገድ ቢጠፋባቸውም ብዙም ሳይቆይ መኢአድና ኢዴፓ መድን ኅብረቱ ውስጥ አለመግባታቸው ታወቀ። ኢደሊ የሚባለውም እንዲሁ። ይችን አጋጣሚ በመጠቀም ብርሃኑም መስፍንን በማሳመን ትንሽ ቆሎ ይዞ ካሻሮ ተጠጋ እንደሚባለው ወደ እነዚህ ድርጅቶች መጠጋት መረጠ። የብርሃኑና የመሰሎቹ ዋናው መሠረታዊ አነሳሳቸውና ሕልማቸው መኢአድና ኢዴፓ መድንን ከጊዜ ጋር በቁጥጥር ስር በማዋል አመራሩን ይዞ ሥልጣን መቆናጠጥ ነበር። ይህንንም ተግባራዊ ለማድረግ ደረጃውንና ጊዜውን ጠብቆ የሚሠሩ ሥራዎችን እየሠሩ መጓዝ ነው። በመሆኑም የነ ብርሃኑ የመጀመሪያ ተግባራቸው የእያንዳንዱን ድርጅት አመራሮች በማግኘትና በማነጋገር ማን ምን እንደሆነ ከተረዱና እነማን ጥንካሬ ኖሯቸው ሊጋፉን ወይም ሊደግፉን ይችላሉ የሚል ስለላ ያካሄዳሉ። ካገኙት ግንዛቤ በመነሳት መጀመሪያ በአክብሮት የቀረቡትና መያዝ አለብን ብለው ያመኑት ከእነዚህ ድርጅቶች በዋናነት ኃይሉን፣ ልደቱን፣ ግዛቸውን ነበር። ከእንግዲህ አራቱ ድርጅቶች ቢወያዩም የነ ብርሃኑ ሐሳብም ተሰሚነት ሊያገኝ ይችል ይሆናል የሚል ግንዛቤ ለመጨበጥ በቁ። ከእነዚህ ድርጅቶች ውስጥ በሚሊዮን አባላትና የሕዝብ ድጋፍ የነበረው በኃይሉ ሻውል የሚመራው የመላው ኢትዮጵያ አንድነት ድርጅት መኢአድ ቅድሚያ ቦታ እንደሚይዝ ዓለም የሚያውቀው ሐቅ ነው። ቀጥሎ ወደ 700,000 የሚጠጉ አባላት ያለው በነ ዶክተር አድማሱና በነ ልደቱ የሚመራ የኢትዮጵያ ዲሞክራቲክ ፓርቲ መድን ኢዴፓ መድን ሲሆን፣ ሦስተኛው ከዚህ ግባ የማይባለው በጣት የሚቆጠር አባላት ያሉት በክፍሉ ታደሰ ተቋቋመ የሚባልለት በዛሬዎቹ ጉንቦቴዎች በከምባታው ኢዩኤልና በጉራጌው ቸኮል ጌታሁን የሚመራው ኢዴሊ ሲሆን፣ አራተኛው በተወሰኑ ልሂቃን ገና ሳይቋቋም አለ በሚል የቀረበ የብርሃኑ ያንዳርጋቸውና የመስፍን ቀስተ ደመና ናቸው። ቀስተ ደመና የሚባል እንደ ድርጅት ሳይፈጠር እነ ብርሃኑ እንደ ተፈጠረ አድርገው በማቅረብ የአራት ድርጅቶች አመራሮች የመኢአድ፣ ኢዴፓ መድህን፣ ኢዴሊና ቀስተ ደመና እያንዳንዳቸው በአራት ሰው እንዲወክሉ የመጀመሪያው ውይይት እንዲያደርጉ እነ ብልጡ ብርሃኑ በእነ አንዳርጋቸው የጽሑፍ ቀማሪነት አጣድፈውና አምታተው የመንደርደሪያ ሐሳቦችን ጭምር ይዘው በመቅረብ ውይይት ይደረግበታል። ውይይቱም ብዙ ሳይብላላ ሆን ተብሎ በሩጫና በጥድፊያ የእነ ቶሎ ቶሎ ቤት በመሆን ወደ መስማማት እንዲገፉ ተጣረ። ይህ ሁሉ ሲሆን ቀስተ ደመና እንደ ድርጅት አለመፈጠሩን የብርሃኑ ጽሑፍ ጭምር ይመሰክራል። ቅንጅት ሊመሠረት አንድ ቀን ሲቀረው እነ ብርሃኑ በይድረስ ድረስ ተሯርጠው ቀስተ ደመና እንደ ድርጅት ተቋቁሞ ራሱን በይፋ እንዲያውጅ ያደርጋሉ። ይህንንም ራሱ ብርሃኑ በጽሑፉ ተናዟል። ከራሳቸው ከቀስተ ደመና መስራቾች አንደበት የተነገረው ቅንጅትን ባንድ ወይም በሌላ ምክንያት መመስረት ባይቻል ቀስተ ደመናን መመስረት አያስፈልግም የሚል አቋም ነበራቸው። ብርሃኑ ባስነበበን ጽሑፍ ደግሞ አልሸሹም ዘወራሉ አይነት አገላለጽ በመጠቀም መመስረት አያስፈልግም የሚል አዝማሚያ እንደነበራቸው አልሸሸገም። እነኚህ ሰዎች ተማምነው የመጡት ከተቻለ ሁለቱን ትልልቅ ድርጅቶች ተጠቅመው ሥልጣንን ለመቆናጠጥ፣ ካልተቻለ ደግሞ የድርጅቶቹን አመራሮች በተለያዩ ምክንያቶች ገፍትረው የድርጅቶቹን አባላት በቁጥጥር ስር ለማድረግ እንደነበር ገና ከጀምሩ ያስታውቅ ነበር። በማግስቱ አራቱም ድርጅቶች መያድ፣ ኢዴፓ፣ መድህን፣ ቀስተ ደመናና ኢዴል ተሰብስበው የሥራ ድልድል ለማድረግ እኩል በአራት አራት ሰው እንዲወከሉና የበላይ ፖሊሲ አውጪው አካል የላዕላይ ምክር ቤት እንደሆነና የሥራ አስፈጻሚዎቹን መርጠው ቅንጅት የሚል ጥምረት ፈጠሩ። ከዚህ ቀጥሎ የአመራር ምጫ ሲያደርጉ ኃይሉ ሻውል መያድን የመሰለ ግዙፍ ድርጅት ይዞም ሊቀመንበር ይሁን አይሁን የሚል ክርክር ተነስቶ ኃይሉ ግትር ነው፣ ነጋዴ እንጂ የፖለቲካ ሰው አይደለም ወዘተ የሚሉ ክሶች በማቅረብ ውጣ ውረድ ውስጥ የሚያስገባ ድርጊት ውስጥ ለውስጥ በነብርሃኑ መሰሪነት ቢሞከርም ብዙሃኑ የኃይሉ ድጋፊ በመሆኑና ከአቅማቸው በላይ በመሆኑ በመጨረሻ የተሞከረው አሻጥር ከሽፎ በኃይሉ ሊቀመንበርነት ተጠናቀቀ። የሕዝብ ግንኙነቱን ልደቱ እንዲይዝ ተደረገ። ይህ የብልጣ ብልጦች የነብርሃኑና የእናንዳርጋቸው ቀስተ ደመና ብዙ አባላትም ስላልነበሩት መዳበሉ የነጻ ሎተሪ እንዳገኘ ያህል ነበር። በዚህም ብቻ አላበቃም። የሥራ አስፈጻሚዎቹ ምርጫ ተደርጎ እንደ ተመረጡና የሥራ ክፍፍል ሲደረግ ያለምንም ማመንታት በራሴ አነሳሽነት የምርጫ ዘመቻ አስተባባሪ ኮሚቴውን እንድመራ ጠይቄ የቅንጅቱም ሥራ አስፈጻሚም ያለማመንታት ተቀበለኝ ይለናል ብርሃኑ። ከቀስተ ደመና በፈቃዱ ዶክተር የፋይናንስ ኃላፊ እንዲሆን አደረጉ። አሁን የምርጫ ዘመቻውንና የገንዘቡን ቁልፍ ቦታዎችን ያዙ። አሁን ቡርቦራውን አንድ ብለው ጀመሩ ማለት ነው። ከሞኝ ደጃፍ ሞፈር ይቆረጣል እንዲሉ በሚሊዮኖች የሚቆጠሩ አባላት ያሉትን መያድን ያህል ድርጅት በአራት ሰው፣ ከ700,000 በላይ የሚቆጠሩ አባላት ያሉት ኢዴፓ መድን ድርጅት ከመያድ እኩል በአራት ሰው፣ 20 የማይሞላ አባላት ያለው ኢዴሊ ከመያድና ኢዴፓ መድን እኩል በአራት ሰውና ሳይኖር ነበረ የተባለለት ቀስተ ደመና ከመያድና ኢዴፓ መድን እኩል በአራት ሰው ማለትም አራቱም ድርጅቶች እኩል በአራት አራት ሰው ተወክለው ቅንጅት ተቋቋመ ሲባል ገና ከጀምሩ እነ መያድና ኢዴፓ መድን እንዴት በኩል ቁጥር ሊስማሙ እንደቻሉ ለሰሚ ጆሮ ይከብዳል። ቅንጅቱም ውህድ ድርጅት ሳይሆን የተለያዩ ድርጅቶች የየድርጅቶቻቸውን ህልውናና ነጻነት እንደያዙ በሚጓሯቸው ጉዳዮች ላይ ተቀናጅተው የሚሰሩበት የድርጅቱ ጥምረት እንደሆነ ይታወቃል። ምናልባትም እነኚህ ድርጅቶች ከነብርሃኑ ማምታታት በተጨማሪ ያዘናጋቸው የኢትዮጵያ ሕዝብ ተባበሩ ወይም ተሰባበሩ ብሎ ጠንከር ያለ ግፊት ስላስቀመጠባቸው ይሆን እንዴ ሚዛኑን የዘነጉት የሚለውን ጥያቄ ያስነሳል። በመጨረሻም ቅንጅቱ ከተቋቋመ በኋላ የድርጅቱን መሠረታዊ ዶክመንቶች ለመፈራረምና የድርጅቱ ሥራ ለመጀመር የቀስተ ደመና እንደ ሕጋዊ ድርጅት መቋቋም አስፈላጊ ስለሆነ ይህንን ሂደት ቀስተ ደመና በአስቸኳይ ጨርሶ መሥራች ስብሰባው ለጥቅምት 22 ቀን 1997 ዓ.ም እንዲጠራ ተወስኖ ስብሰባው ተጠናቀቀ። አንባቢ ልብ በል፣ ቀስተ ደመና የወያኔን ሕጋዊ ቁና ተብየውን እንኳን ያሟላው ቅንጅቱ ተፈጥሮ የሥራ ክፍፍል አድርገው ከጨረሱ በኋላ ነበር። እንዲህ ዐይነት ከፈረሱ ጋሪው የቀደመ የድርጅት አሰራር ታይቶም ተሰምቶም አይታወቅም። ይህ የቅንጅት መሥራች ስብሰባ ጥቅምት 22 ቀን 1997 ዓ.ም በሩጫና በጥልፊያ ካለቀ በኋላ መስፈርቶቹንና የአሰራር መመሪያዎቹን ለመከተል የምርጫው ጊዜ ማጠር ብዙውን ነገር በጥድፊያ መሥራት ግድ ይል ነበር። ከዚያም በቀጥታ የምርጫ እጩዎቹን ለመመልመል ተጣደፉ። እዚህ ላይ በቅድሚያ አንባቢ ልብ ሊሏቸው የሚገቡ ነገሮችን ላንሳ ይሉና ይቀጥላሉ ጸሐፊያችን። ሃ እንደምታውቀው ብርሃኑ ቅንጅት ከመቋቋሙ በፊት በነዩኤልና በነቸኮል ጌታውን ለሚመራው ኢዴሊ ለተባለ ድርጅት አማካሪ ሆኖ የነሱ ወረቀት ቤቱ በመገኘቱ ወያኔ ቀደም ሲል ለ9 ቀናት አሰርኩ ብሎ አስፈራርቶ ለቆታል። ስለሆነም ቅንጅት ከተቋቋመበት ጊዜ ጀምሮ እነዚህ ሰዎች ብርሃኑ አድርጎ የሚሏቸውን የሚያደርጉ የብርሃኑ ታዛዦች እንደሆኑ እንዲታወቅ ለ ምንም እንኳን የዴፓ መድህን መሪ በተግባር ጻፊው ልደቱ እንደሆነ ቢታወቅም እንደ ኃይለ ማርያም ደሳለኝ ወረቀትና ወንበር የሚያውቀው መሪ ግን አድማሱ ገበየው ዶክተር ነበር። የዴፓ መድህን ብዙሃኑ አባላት ከአድማሱ ባለቤት ጭምር በልደቱ ስለሚመሩና አድማሱም ተንሳፎ በመቅረቱ የቅንጅት መቋቋም ለሱ እንደ ትልቅ ፈውስ ነበር። በመሆኑም ልክ ቅንጅት እንደ ተቋቋመ በቀጥታ ለብርሃኑ እጁን በመስጠት ታማኝነቱን አረጋግጦ ብዙውን ጊዜ የሚያጠፋው የዴፓ መድህን ቢሮ ሳይሆን ቀስተ ደመና ቢሮ ነበር። ሃ ልደቱና መሰሎቹ ደግሞ መያድን እንደ ባላጋራ እንጂ እንደ አጋር ባለማየታቸው ይታገሉት ነበር። ብርሃኑም ይህን ሁኔታ ለመጠቀም ሲል ልደቱን ወዳጅ አደረገው። መ ብርሃኑ የግሉን ዝና ከምንም በላይ ስለሚፈልገውና ስለሚሻ በምን አይነት መንገድ ተሰሚነት አግኝቶ ቅንጅትን እንደሚቆጣጠረው በማስላትና መያድን ኢዴፓ መድህንን ወደፊት መፍረስ አለባቸው ብሎ መጽሐፍ ላይ ባሰፈረው መሠረት አንዱ የሌላውን ሐሳብ እየተቃወመ በቆመ ቁጥር ብርሃኑ እንዳስታራቂ የሆነ እየቀረበ የእሱ ሐሳብ ፈር እንዲይዝ ማድረጉን ተያያዘው። መያድ ሐሳብ ሲሰነዝር ልደቱና መሰሎቹ በግር በግር እየተከታተሉ ተቃራኒውን በመሰንዘር መያድን ማዳከም፣ ኢዴፓ መድህን አንዳንድ ሐሳቦች ሲሰነዝር የነ ልደቱን መረን የለቀቀ በመያድ ላይ ዘመቻ የሚያበሳጫቸው አንዳንድ የመያድ ሰዎች ሁልጊዜም ባይሆን አልፎ አልፎ ተቃራኒውን ይሰነዝሩ ነበር። ይህ የገበያ ጋጋታ ለቀጣፊ ጠቀመው አካሄድ ለብርሃኑ የድርጅቶቹ መቆራቆስ ለሱ ሎተሪ ነበር። ብርሃኑ የቅንጅትን የምርጫ ዘመቻ ወክሎ፣ ልደቱ ደግሞ የቅንጅትን የሕዝብ ግንኙነትን ወክሎ ለመጀመሪያ ጊዜ በቀጥታ አብረው በመስራት በሦስቱ በወያኔ በኅብረትና በቅንጅት መካከል ለሚደረጉት የወደፊት የምርጫ ክርክሮች የቅንጅትን ተከራካሪዎች የመምረጥ ሂደት ውስጥ ገቡ። ብርሃኑም የሚፈልጋቸውን የራሱን 6 ሰዎች ቀድሞ ይዞ ብቅ ይላል። ልደቱም አማራጭ ይዞ በመቅረብ ያከሽፍበታል። ብርሃኑ እስካሁን ልደቱን ያቀረበ በመምሰል ድጋፍ እያሰባሰበና እያዘናጋ ቦታውን ይበልጥ ቢያደላድልም፣ አሁን ግን የብርሃኑን አካሄድ ልደቱ ለማየት ዐይኑን ከፈተ። አዲስ ክስተት ብቅ አለ። ተነቃቅተው እኔ አሸንፍ በሚል ገበገብ ጀመሩ። ብርሃኑ ቅንጅትን ሲቀላቀል የተወሰኑ ሰዎችን ይዞ ነበር። አመጣጡም በተሻለው መጠን ሁሉም በእርሱ መሠሪያ አካሄድ በመቅረጽ በመሆኑ ብዙም ሳይቆይ ከመያድ ግዛቸውንና መሰሎቹን፣ ከኢዴፓ መድህን አድማሱንና መሰሎቹን፣ ከቀስተ ደመና ከሽመልስ ጨምሮ የነዩኤልና የቸኮል ጌታውን ኢደሊ ቀድሞውንም መያድንና ኢዴፓ መድህንን ያማራ ናቸው ብለው ስለሚሸሿቸው በብርሃኑ ተክለሰውነት ዙሪያ ያጠነጠነ የውስጥ ቡድን ፈጥሯል። በቅንጅትም ውስጥ የሚካሄዱትን የውይይቶች ውሳኔዎች ለማሳለፍም ላለማሳለፍም ለማደናቀፍም ጉልበት እያገኘ መምጣት ጀምሯል። ምንም እንኳን ትንሽ ቢዘገይም ይህንን የብርሃኑ መሰሪ ሥራውን ቀድሞ የነቃበትና በችሎታም በተናጋሪነትም የማይተናነሰው ልደቱ መንገዱ ላይ እንደቆመ ብርሃኑ ተረዳ። ግብግባቸው ጦፈ። ከዚያ በኋላ ብርሃኑ ልደቱን ባገኘው አጋጣሚ ሁሉ ያሳድምበታል። ድምጥማጡን ለማጥፋትም የውስጥ ለውስጥ ፖለቲካውን ማካሄዱን ያለማቋረጥ ገፋበት። እንደሚታወቀው ቅንጅቱ ሲመሠረት የእጩ ምልመላ አካሄድን በተመለከተ አንድ ድርጅት ባለበት ቦታ ሌላውን ድርጅት እጩ መመልመል ይችላል አይችልም የሚል ሕግ በቅንጅት ውስጥ ባለመኖሩ ከእንቅርት ላይ ጆሮ ደግፍ እንዲሉ በድርጅቶቹ መካከል የውስጥ ለውስጥ መራኮትና ለመግባባት ችግርና ፍትጊያ ስር ሰዶ የቅንጅቱን ሕልውና ከመፈታተኑም በላይ በመካከላቸው ጠንካራ አሻራውን ጥሎ አልፏል። ነገር ግን ለጊዜውም ቢሆን የጠገነና እየተለባበሰ ለነ ብርሃኑ ሰርጎ መግባት ዕድሜ የገዛው ቅንጅት እንደገና የሰከነ ውይይት በማካሄድ መሠረታዊ ሳይሆን ጊዜያዊ መፍትሔ በመስጠት ቅርበት ፈጥሮ እንደምንም ተብሎ የምርጫ እጩዎችን ለማቅረብ ተችሏል ይላሉ ጸሐፊው። ቀሪውን ከክፍል አራት በኋላ ያለውን ቀጣይ ትንተና ሌላ ጊዜ እንደምንመለስበት ለአድማጮቻችን በትህትና እንገልጻለን።
አርማጮቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዜናዎችን እናስደምጣለን። የትሮያን ያገዛዝ በ12 ሰሜን ምዕራብ ጎንደር ቀበሌዎች እንዲካሄድ የወሰነው አማራን የመከፋፈል ሴራ በራት ቀበሌዎች በህዝብ ቢተኝነት ምርጫው ሳይጠናቀቅ ቀረ ሲሆን በስምንቱ ቀበሌዎች ደግሞ የተሰጣቸውን የምርጫ ካርድ አማራ ጎንደሮች ነው በማለት በአንድ ድምፅና አቋም የትግሮያን ፋሽስታዊ ሴራ ተቋቁመው በአሸናፊነት እንደተወጡት ለመረዳት ተችሏል። በትግሮያን ፋሽስታዊ አገዛዝ የተወጠነውን ጸረ አማራ የራስ አስተዳደር ምስረታ እንዳስፈጽሙ ከጎንደር ወደ መቀሌ የተወሰደው ስልጠና የተሰጣቸውና የወያኔ ተላላኪ ቡድን በአድን ከሚባል የወያኔ ጉዳይ አስፈጻሚ ጥርቅም አማራውን እርስ በርሱ ለማበጣበጥ ያደረጉት መሰሪ ሙከራ በማንነቱ በወል እሴቶቹ ላይ ቆሞ እንደ አንድ ሰው የሚያስበው አማራ እንዳሳፈራቸው ህዝብ ውሳኔው መረጋገጡን ለመረዳት ተችሏል። ይበንዲ እንዳለ 3000 ሰዎችን ከአማራነት ገንጥሎ የራስ አስተዳደር ያስፈልጋቸዋል የሚለው ወያኔ ስልት በህዝቡ ተቃውሞ መክሸፉን ወያኔ ለመቀበል እንዳልፈለገ ከሀገር ድረስ ዜና ገልጿል። በግጭት ምክንያት ህዝብ ውሳኔ ያልተሰጠባቸው የተባሉት አራት ቀበሌዎች አንተሩሶ መሸነፉን ላለመቀበል በአዲስ ወያኔ ስልት ውጤቱን ለመለወጥ ከቢአደን ጋር እየመከረ እንደሆነ ወስተዋቂዎች ገልጸዋል። ወያኔ ድምጽ ቁጥሬ ውጤቱን የሚገልጸው በነገው ዕለት መስከረም 11 ቀን ነው ቢልም የወያኔ ምርጫ ቦርድ ቁጥሬ ድርሽበታለው ያለው ውጤት በየምርጫ ጣቢያዎች እንደለጠፈው የነዚህ አይነት ምስክሮችም ገልጸዋል። የተለጠፈው መረጃ እንደሚያሳየው ከሆነ በሁለቱም ስፍራዎች ወያኔ ተስፋፊና ወራሪ ኃይል ቅስሙ እንደተመታና የጸረ ወያኔ ትግል ቀጣይነቱ እንዳበሰረ ተረጋግጧል በማለት አማራ አንድ ነው በሚል ቅስቀሳ ይንቀሳቀሱ የነበሩ ወገኖች ከሰጡት መግለጫ ላይ ለመረዳት ተችሏል። የትግራይ ወያኔና አገዛዝ ሰብአዊ መብት አያያዝና መሰል ጉዳዮችን የሚዳስሰው የረቂቅ ህግ ሴኔት ሪዞሉሽን 168 ያለምንም ተቃውሞ ወደ ህገ መወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ መመራቱ ተገለጸ። ይህን ረቂቅ ሰነድ ለህገ መወሰኛው ምክር ቤት እንዲደርስ ለማድረግ የአማራ ማህበር በአሜሪካና አምባ የአማራ ባለሙያዎች ማህበር የጋራ የቅስቀሳ አድቮኬሲ በጣም ያከናወኑት ለመሆኑም ለመረዳት ተችሏል። ይህን በላይኛው የህገ መወሰኛ ምክር ቤት ለመጽደቅ በሂደት ላይ ያለው ረቂቅ ሰነድ ጨምሮ በታችኛው የአሜሪካ ህገ መወሰኛ ምክር ቤት እንዲሁ ለመጽደቅ በሂደት ላይ ያለው ረቂቅ ሰነድ ሃውስ ሪዞሉሽን 128 የትግራይ ወያኔ አገዛዝ በዜጎቹ ላይ ያለ ተጠያቂነት የሚፈጽመውን በደል፣ ግድያ እና የሰብአዊ መብት ረገጣ ያትታል። ረቂቅ ሰነዶቹ በሁለቱ ምክር ቤቶች መጽደቅ እድል ካገኙ ፋሽስታዊ ወያኔ መንግስት በስርዓቱ ውስጥ ተሳታፊ ሆነው ዜጎቻቸውን የሚገሉና የሚያሰቃዩ ባለስልጣናት በዚህ የተጠና የዘረ ማጥፋት ወንጀል ሂደት ውስጥ የሚሳተፉ ሁሉ ለሚፈጽሙት በደልና ግፍ ተጠያቂ የሚሆኑበትን ህግ ሊያመቻች እንደሚችል በጉዳዩ ዙሪያ እየሰሩ ያሉ ወገኖች ገልጸዋል። በሁለቱም ረቂቅ ሰነዶች ተፈጻሚ እንደሆነ የተጠቆመው ግሎባል ማግኒስቲስቲክ ሂውማን ራይትስ አካውንታቢሊቲ አክት ፋሽስታዊ ወያኔ መንግስት ባለስልጣናትን በየትኛውም የዓለም ክፍል ላይ ቢገኙ በሰሩት ወንጀል ለፍርድ እንዲቀርቡ ያስገድዳል። የዜጎችን እየገደሉና በማናለብኝነት የሀገር ሀብት እየዘረፉ በመላው ዓለም በድሎት የሚኖሩ ወንጀለኞችን ከያሉበት ለሰሩት በደልና ወንጀል የሚመጥን ፍርዳቸውን እንዲያገኙ ያደርጋል። ገንዘብና ሀብታቸው እንዳይንቀሳቀስ ያግዳል። ከቦታ ቦታ የመንቀሳቀስ መብታቸው ተገድቦ የቁምስረኛ እንዲሆኑም ያደርጋል። ይህን የተረዳው ፋሽስታዊ ወያኔ መንግስት በሚሊዮን የሚቆጠር የአሜሪካን ዶላር እያፈሰሰ ረቂቅ ሰነዶችን ለማስተናከል እየሞከረ እንዳለ ጉዳዩን የሚከታተሉ ወገኖች ገልጸዋል። ረቂቅ ሰነዶቹ በሁለቱም ምክር ቤቶች እንዲጸድቁ ከጸደቁም በኋላ ወንጀለኞችን በህግ አግባብ ወደ ፍርድ ቤት ለማቅረብ የሁላችንም የተባበረ ተሳትፎ ይጠይቃል። በዚህ በሰሜን አሜሪካ ለምትገኙ የፖድካስትና የሲቪክ ድርጅቶች፣ የሚዲያ ተቋማት፣ የሃይማኖት ድርጅቶች፣ ጋዜጠኞች፣ አክቲቪስቶች እንዲሁም ሀገር ወዳድ ኢትዮጵያን በዚህ ሀገራችን ኢትዮጵያ በመንታ መንቀለብ ያለችበት ወቅት በዚህ ትልቅ ለውጥ በሚፈጠር የዜጎች ጩኸት ዘመቻ መሳተፍ ይኖርብናል ሲሉ ኮሚቴው ጥሪውን አስተላልፏል። የአማራ ማህበር በአሜሪካና አምባ የአማራ ባለሙያዎች ማህበር በዚህ ዘመቻ ውስጥ ተሳትፎ ለማድረግ የሚፈልጉ ሁሉ የተሟላ መረጃ ለመስጠት ዝግጁ መሆናቸውን በወጡ መግለጫ ላይ ገልጸው ለዚህ ለተቀደሰ ተግባር የነቃ ተሳትፎ ለሚያደርጉ ሁሉ የከበረ ምስጋናቸውን አቅርበዋል። የትግራይ ወያኔ አገዛዝ በምስራቅ ኢትዮጵያ ቀሰቀሰው ግጭት በርቅ ተፈቷል ቢልም በፌደራል የጸጥታ ኃይል በሚባለው የጋዚያን ጦር በማስፈር ሁኔታውን ለማርገብ እየተራወጠ መሆኑ ተገለጸ። የምስራቅ ኢትዮጵያ ከተሞች መንገዶች እንዲሁም ሶማሌዎችና ኦሮሞዎችን አዋስትና ብሎ የወያኔ ገነባውን የልዩነት አጥር በአጋዚያን ጦሩ እያስጠበቀ ሲሆን የወራሪ ጦርም ማንኛውንም ቡድን ሆነ ግለሰብ የታጠቀ ከሆነ መሳሪያውን እንዲያስረክብ የማስገደድ እርምጃ እንዲወስድ መብት እንደተሰጠውም ተገልጿል። በነዚህ ወያኔ ክልሎች የተነሳው ግጭት አድማሱን አስፍቶ የእርስ በርስ ግጭቶቹ የተለያዩ መንደሮችን ሁሉ እያዳረሰ መሆኑን የቅርብ አዋቂዎች ገልጸዋል። ወያኔ ሶማሊያና ኦሮሞ ወያኔ ክልል መሪዎችን በቴሌቪዥን እያቀረቡ ለሰላም እንዲሰብኩ ቢያደርጉም በወያኔ ጎጠኝነት ፍልስፍና የተጎዳች ይቅርታ ወያኔ ሶማሊያና የኦሮሞ ወያኔ አክል መሪዎችን በቴሌቪዥን ያቀረቡ ለሰላም እንዲሰብኩ ቢያደርጉም በወያኔ ጎጥኝነት ፍልስፍና የተጎዳጁ በሚቀሰቀሱት ጥላቻ መፈናቀሉም እንደቀጠለ ነው። ወያኔ ለብጥብጡ ተጠያቂን አላቸውን ለፍርድ እንደማያቀርብ ዛቻ እያሰማ ሲሆን ከዚህ ወያኔ ሰራሽ ግጭቶች በተያያዘ አዲስ አበባ የሚገኘው አሜሪካ ኤምባሲ መግለጫ ሰጥቷል። የአሜሪካ መንግስት ባገኘው የተቆሰቆሰው ግጭት እንዳሳሰበው ተለያዩ ግዚያቶች መግለጫ ሲሰጥ መቆየቱ ይታወሳል። ከሰሞኑ ባጣው መግለጫ ወያኔ ግጭቱን ግልጽ በሆነ አካሄድ እንዳጣራ አጥፊዎቹን ተጠያቂ እንዲያደርግ አሳስቧል። የሰሞኑ ሁኔታዎች ፈጣንና ተጨባጭ ለውጥ ያሻቸዋል ሲል በመግለጫው ላይ አስፍሯል። በኢትዮጵያ ወያኔ ህዝብ ቁጥራ ለማድረግ ማሰቡን ሰሞኑን ገልጿል። በየአስር አመቱ ዜጎችን አጥንትና ደማቸውን እየመነዘረ የሚያደርገውን ህዝብ ቁጥራ ክለሳ በዚህ አመት እንደሚያካሄድ ገልጾ ለዚህም ተግባር 130 ሚሊዮን ዶላር ያስፈልገኛል ሲል አትቷል። ይህን የተጠቀሰውን ገንዘብ የኢትዮጵያ ልማት አጋዥ ቡድን ተብሎ የሚጠቀሱ የአውሮፓ ህብረት ሀገሮች ያሉበት እንደሚሸፍኑለትም ተገልጿል። የወያኔ ገዛ ዞን ከሆነ ወዲህ የታቀደው የህዝብ ቁጠራ የ24ኛ ሲሆን በሶስተኛው የህዝብ ቁጠራ ወቅት ቁጥሩ ከሁለት እስከ 3 ሚሊዮን ያማራ ህዝብ ከሁለተኛው ህዝብ ቁጠራ በኋላ ጠፍቷል በማለት ወያኔ መግለጫ መስጠቱ የሚታወሳል። ትግሮች ህዝብ ቁጠራን ሀብለው ሲጀምሩ በትላልቅ ከተሞች ተብለው ከተጠቀሱትና የከፋፍለ ግዛይ ፌዴራል መዋቅር ስር ናቸው ተብለው ከነበሩ በግንባር ቀደምነት አዲስ አበባ በወያኔ ህዝብ ቁጠራ ዘመቻ 69 በመቶ አማራ 22 በመቶ ጉራጌ እንደነበሩ ወቅቱ ይፋ መደረጉም ይታወሳል። በሁለተኛውና በሶስተኛው ቁጠራ ግን የአዲስ አበባ ህዝብ ቁጠራው ይፋ እንዳይደረግ መከልከሉም ይታወሳል። ወያኔ በህዝብ ቁጠራ ሽፋን ዜጎችን በደምና አጥንት እየመነዘረ የሚያወጣውን ስታቲስቲክ እንዲቀጥልበት ገንዘብ የለገሱት የጸረ ኢትዮጵያ ተልኳቸውን ያረጋግጣል ያሉ ወገኖች ባለፈው በ1999 ዓመተ ምህረት ምርጫ ከ2 እስከ 3 ሚሊዮን አማራ ጠፍቷል ብሎ የቀድሞ ወያኔ መሪ ሪፖርት ሲያቀርብ ምርመራ ይደረግ የሚል ተቋማ ለመሰማታቸው የቱን ያህል የወያኔ ጸረ ኢትዮጵያ ኃይሎች እጅ ለእጅ ተያይዘው እንደሚሰሩ ያረጋግጣል ብለዋል። ጦም በማደር በድህነት በረሃብ ለሚዳሽቀው ዜጋ አስደንጋጭ በሆኑ በተለያዩ በሽታዎች የሚረግፈው ለሚፈናቀለው ዜጋ በነገር መነጽር እየተንጓለለ ስራጥና ለማይል ሆነው ቀጥቀመስ ዜጋ የአንድ ዘር የበላይነት ተረጋግጦ ቀሪው ሁለተኛ ዜጋ በተባለበት ሀገር የህዝብ ቆጠራ ተልኮው የቁጥጥርና የአፈና የበቀል ማካጃ እንደሚሆን ያለፉት ሶስት የዘር ቆጠራ ውጤቶች ይሁን አድርገውታል። በመጪው ህዝብና የቤት ቆጠራ ውጤት ይፋ ሲደረግ የትግሮች መራባት ያማራ በቁጥር መቀነስ የኦሮሞ ህዝብ ትንሽ በቁጥር እድገት ማሳየት ይፋ እንደሚሆን ከወዲሁ መገመት ይቻላል። በጎንደር በደብረታቦር ያጋዚያን ጸጥታ ኃይል በከፈተው ቢያንስ ሁለት መስቀል ተሸክመው የነበሩ የሃይማኖት አባቶች መቁሰላቸውን ምስክሮች ገለጹ። ተኩስ የተከፈተው በዛሬው ዕለት ከደብረታቦር ኢየሱስ ተራራ ወደ ከተማ በመወረ ላይ ባለው ህዝብ ላይ እንደነበርም እነዚህ ያለ ምስክሮች አክለው ገልጸዋል። የግጭቱ መንስኤ ሆነው ወያኔ በአካባቢው ሊተክል ያሰበውን ሳተላይት በሚመለከት ህዝባዊ ተቃውሞ ሰፊ ህዝባዊ ድጋፍ ማግኘቱ የበቀል እርምጃ ለመውሰድ የከፈተው ተኩስ እንደሆነ ለጉዳዩ ቅርበት ያላቸው ገልጸዋል። ከህዝቡ ጋር በተቃውሞ የቆሙ የሃይማኖት አባቶች መካከል ባህታዊ አባ ብርሃኑ በወያኔ ግፍ እስር ቤት እየማቀቁ ስላሉ ይፈቱ የሚል አቤቱታ ለማሰማት የተሰበሰቡ ህዝብ ላይ የጥይት ሩምታ እንዳልከፈከፉባቸው ከስፍራው የደረሰው ዜና ያረጋግጣል። በዛሬው ዕለት በደብረታቦር ውጥረት ሰፍኖ እንዳለም የከተማው ነዋሪዎች ገልጸዋል። በመጨረሻም የትግራይ ወያኔ አገዛዝ በውጭ ንግድ ሽፋን ዘረፋ የሚያካሄድባቸው ስልቶች በተለይም በኬንያ በኩል የሚያደርጋቸው ህገወጥ የሆኑ የውጭ ንግድ ውሎች ከሰሞኑ ተጋልጠዋል። በኬንያ በኩል ለኬንያና ሌሎችም አገሮች የሚቀርቡ ምርቶች በጉቦ ማሸጋገር አለመቻሉ ያስከተለው ቅራኔ ምርቶች የተጫኑባቸው ተሽከርካሪዎች በሞያሌ ድንበር ላይ ቆመው እንደሚገኙና ምርቶቹም እየበሰበሱ እንደሆነ ዝርፊያውን ያጋለጡ ወገኖች ገልጸዋል። ከዝርፊያው መካከል ሰሞኑን ስኳር የጫኑ ትላልቅ ንብረትነታቸው ኤፈርት የሆኑ የጭነት መኪናዎች ባሉበት እንዲቆሙ ተደርጎ የሞያሌ ኬላ እንደተጨናነቀ የአይን ምስክሮች ገልጸዋል። የስኳር ፋብሪካ ግንባታ 77 ቢሊዮን ብር ወያኔ ዝርፊያ እንዳካሄደበት ይፋ ከተደረገ ወዲህ በተጨማሪ ብድር ተገንብቶ ምርት ማምረት ከጀመሩት የስኳር ማምረቻ ተቋማት በወያኔ ባለስልጣናት እየተመዘበረ ሲሸጋገር ከቆየ በኋላ ሰሞኑን በወያኔዎችና በኬንያ የጉምሩክ ባለስልጣናት በሽርክናው መፋለስ የተነሳ 100 በላይ ተሽከርካሪዎች የስኳር ምርት እንደጫኑ በድንበር ከተማ ላይ እንዲገተሩ መደረጉን በዜና አውታሮች ላይ ሰፊ ዘገባ ቀርቦበታል። በዘረፋ ሽቅድድ ምክንያት አምባጓሮ የገጠሙት ወያኔዎች በስኳር እጥረት ሸማቹ ዜጋ ተቸግረው እያለ ከኬንያ ባለስልጣን ጋር ተሰበጣጥረው ለመዝረፍ ያቀዱት 100 ሺህ ኩንታል ስኳር ለፀሐይ ሐሩር ተጋልጦ እየበሰበሰ እንደሆነም ሪፖርቱን ይፋ ያደረጉ ነው ሽከጻል። በኪና በኩል አድርጎ ወደ ሞምባሳ ወደ ቤት በሚወስድ መንገድ የሚሸጋገሩ የአገር ሀብት ጥራጥሬዎችን የቆዳ የቡና ምርቶችን እንደሚጨምርና ወያኔ ከኬንያ የድንበር ፖሊሶችና ከኬንያ ግምሩክ መሳሪያት ጋር በጉቦ በመሰበጣጠር ከፍተኛ ዝርፈ እንደሚያካሄድ ቀደም ሲል መገለጹም ይታወሳል። ወያኔዎች የስኳር ማምረቻ ኢንዱስትሪዎቻቸውን ለመገንቢያ ተቀበሉትን በብድር የተገኘ የጥሬ ገንዘብ ሲከፋፈሉ ከቆዩ በኋላ ማምረት ጀምሯል ከሚባሉት መለስተኛ ተቋማት የሚመረተውንም ለጎረቤት አገሮች በመሸጥ ዶላር በመወደ ውጭ እየወጡ ያሉ ልብነታቸው በመጋለጡ ምክንያትና ቀጣውን ዝርፊያ ለማስተካከል በማሰብ ከፍተኛ ባለስልጣኖቻቸው ከመቀሌ ናይሮቢ የገባው ቡድን ከሰሞኑ ወደ ሞያሌ መሸጋገሩም ተሰምቷል። አርማጮቻችን ሳምንታዊ የዘናዎቻችን ቅንብር በዚሁ ይጠናቀቃሉ።
I'm not gonna know you, you're not gonna know you.
የትግሬ ወያነ አገዛዝ ፍጻሜው ተቃርቧል። ኢትዮጵያነት ከትልቅ እንቆቅልሽ ውስጥ እንዲወድቅ ወደማያባራ መተላለቅና ወደማይታወቅና ወደለ አለየለት ጉዞ እንዲያመራ የትግሬ ወያነ ፋሽስቶች መንገዱን ካበጁት ወዲህ አማራው በትውልዱ አይቶ ወደማያውቀው ውጣውረድ ውስጥ እንዲገባ ተደርጓል። ኢትዮጵያን ባጸኑ ሴቶች ላይ ቆሞ የትላንትናይቱን የዛሬቱንና የነገይቱን ኢትዮጵያ መስራችና የመስራት ድንጋይ ተሽካሚና ለትውልድ አቀባይ መሆኑ ቦያኔ እንዲካድ ተደርጓል። ቦያኔ ዘመን የኢትዮጵያ ታላቅነትና የህዝባዊ አንድነት እንዲሁም ግዙፍ ታሪካዊ ብሔራዊ ዕድቀት ውስጥ እንዲገባ ተደርጓል። ትግሬዎቹ ለቅጥፈታቸው ሰለባ ያደረጉት ያማራውን ነገር ነው። ያንድን አገር ህዝብ የጋራ ታሪክ አልባ ማድረግ መነሻና መድረሻው በማራው ላይ መዝመት መሆኑን የተረዱት የትግሬ ወያኔ ፋሽስቶች ጉጠኞችን የልዩነት መርዝ በመጋት አሳብደው የቅጥፈት ፕሮፓጋንዳ ምርኮኛ አድርገዋቸዋል። ኢትዮጵያዊነት ከምንም በላይ ሀብቷና ኩራቷ የዘመናት ጀግንነትና ለአንድነቷ የተከፈለው መስዋዕትነት ሆኖ ሳለ በፈጠራ ድርሳን ምክንያት ለጊዜውም ቢሆን ኢትዮጵያዊነትን ማደብዘዝ በወያኔዎች በሰፊው እየተሰራበት ነው። አማራው ዘረኝነትን ባለመቀበሉ ከፍተኛ የህይወት ዋጋ እየከፈለ ነው። የትግሬ ወያኔ አገዛዝ በጎሳ ህመን ብሎ ቢዘምትበትም እንዳምባሻ የሚቆራረሳትን ኢትዮጵያ ለመታደግ መስዋዕት እየከፈለበት ይገኛል። በዚህ አቋሙ ጣምራ ጥላቶቹ ገጥመውታል። ጠባቡና ዘረኛው ጸረ ህዝብና ጸረ አንድነት ህዋት እና የወያኔ ውልድ የሆነው በአዴን ቅጥረኛ ነፍሰ ገዳዮች ፋሽስታዊ ጭፍጨፋ እያካሄዱበት ነው። በሁለቱ ጸረ አማራ ድርጅቶች የተቀነባበረ ጽምቻና ቀስቃሽነት ብዙ ሚሊዮኖች አማሮች ከምድረ ገጽ ጠፍተዋል። የትግሬ ፋሽስቶች አገዛዝ በይዘቱ ግጭት ነው፣ እልቂት ነው። የጎሳ ግጭቶችን ለኢትዮጵያ ህዝብ በገጸ በረከትነት ያመጣው የትግሬ ወያኔ አገዛዝ ነው። የጎሳ ግጭት የሥርዓት አገዛዝ መለያ በመሆኑ ወገን ከወገኑ ያልተጋጨ የለም። በመሆኑም ኢትዮጵያ በወያኔ ዘመን በአፍሪካ የጎሳ ግጭቶች ተቀዳሚ ስፍራ ይዛለች። ከወያኔ መምጣት ጀምሮ ሞት በኢትዮጵያ ረግሷል። የጎሳ ግጭቶች ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ የሌለበት ቦታ የለም። ባለፉት 26 ዓመቶች ውስጥ በርካታ ጎሳዎች ተጋጭተዋል፣ ብዙ ሕይወትም ጠፍቷል። ከአንድነት ይልቅ ልዩነቶችን የሚያራግበው አገዛዝ እምንት ሰበቦችን በማጉላት ዜጎችን ለልቂት ዳርጓል። ጌዲዮንና ጎጅን ደም አቃብቷል። ቦረናና ጎጅን አጋጭቷል። ሲዳማና ሪሲን ግጭት አካሂደዋል። የኮንሱና ቦዲ ጎሳዎች ተጋጭተዋል። በጋምቤላ ባኗክና ሙርሲ እልቂት ተፈጽሟል። በቤኒሻንጉል ጉምዝ ግድያዎች ተፈጽመዋል። በኢትዮጵያ ሕዝብ ታሪክና ትልቅና ዘግናኝ እልቂት የተፈጸመው በአማራው ሕዝብ ነገድ ላይ ነው። ከሰሞኑ ደግሞ አማራው በስፋት በሚኖርባቸው የኢትዮጵያ ክፍሎችና በምስራቁ ኢትዮጵያ አዲስ ግጭቶችን ለማስነሳት ወያኔ ተጠምዶ ሰንብቷል። ከግጭቱ ትርፍ አትራፊ ወያኔ በመሆኑ የመለመላቸውን የጎሳ አምበሎቹን በታማኝነት የሚፈትናቸው በሚፈጥሩት ግጭት ነው። በተለይም አማራውን በቁጥር ለማመንመን በድህነት አረንቋ ውስጥ ለማኖር አንዱን አማራ በሌላኛው ላይ አስነስቶ ለማጫረስ ወያኔዎች ጧት ማታ ይሠራሉ። እንቅልፍ የላቸውም። ግፍ እየሠሩ ግፍ ተጠምተዋል። የነበሩበትን ረስተውታል። ዓላማቸው ከመነሻው ጸረ አማራነት ነውና አማራው ሰላም ማግኘት የለበትም የሚል አቋም አላቸው። ስለዚህ አማራውን በስፋት የሚኖርባቸውን ስፍራዎች በመበጣጠስ የተረፈውን ደግሞ የዚህና የዚያ በሚል ስያሜ በጭልጋ፣ በርማጮሆ፣ በመተማ፣ በቋራ፣ በጠገዴ ከትግራይ ጋር የሚካለሉ የአማራ ሕዝብ በወያኔ መሰሪ ሥራ ደም የማቀባት ዘመቻ እያካሄደ ነው። ለመሬት ፍለጋ የትግራይን ክልል የማስፋት ዘመቻ በብአዴን መሪነት እየታገዘ ወያኔ ግፍ እየፈጸመ ነው። የወያኔ መራገቢያ ሆነው የተሰለፉ ባንዳዎች የሕዝቡን መከራ እያባባሱበት ነው። ታላቋን ትግራይ ለመመስረት በሚል ጸረ ኢትዮጵያና ጸረ አማራ አቋም ይዞ የሚንቀሳቀሰው የትግሬ ወያኔ አገዛዝ በለምነታቸው፣ በተፈጥሮ ሀብት ጠቀሜነታቸው ውብ በሆኑ ወንዞችና ጅረቶች የተከበቡና ስትራቴጂካዊ ጠቀሜታ ያላቸውን ቦታዎች ለትግራይ ክፍለ ሀገር አጎራባች ከሆኑት ክፍለ ሀገራት ወደ ትግራይ ክልል የማስገባት ዕቅድ በሰፊው እየተሰራበት ነው። በትግራይ ትምህርት ቤቶች የትምህርት መጽሐፍ የራስ ዳሽን ተራራ በትግራይ እንደሚገኝ አድርገው እንደሚያስተምሩት ሁሉ የሰሜን ጎንደር ስፍራዎች ጠለምት፣ ደባርቅ፣ ወልቃይት፣ ጠገዴ ከሰሜን ወሎ ራያና ዘቦ በታላቋ ትግራይ ካርታ የማውጣት ዕቅዳቸውን አጠናቀዋል። ለምና ውሃ ገብ የሆኑት የጎንደር ወረዳዎች ወያኔ በ17 ዓመት የሽፍትነት ጊዜው በመዳፉ ስር ካስገባ ወዲህ ሌሎችንም አካባቢዎች የመጠቅለል ዓላማ እንዳለው እየነገረን ነው። በእነዚህ ስፍራዎች በሺ የሚቆጠሩ የወያኔ ታጋዮች የነበሩና ደጋፊዎቹንም በማስፈር ለትውልድ ተነግሮ የማያልቅ ጭፍጨፋ አካሂዷል። አሁንም እያካሄደ ነው። ኢትዮጵያንና ኢትዮጵያዊነትን በተለይም የአማራን ሕዝብ ለማጥፋት ባለው ዕቅድ መሠረት ቅጥረኞችን በማስታጠቅ በአማራው ላይ ወደር የሌለው ጭፍጨፋ፣ ጄኖሳይድ እና የዘር ማጥፋት ኤትኒክ ክለንስኒንግ በማያቋርጥ ማካሄዱ አልበቃው ብሎ ሰሞኑን የአማራውን ነገድ ከፋፍሎ በማቆም ሕዝበ ውሳኔ በሚል ሽፋን አዲስ ካርታ ሲያሰናዳ ሰንብቷል። በኢትዮጵያ ታሪካዊ ጥላቶች እየተደገፈ ጸራማራ በሆነው በቢአድን መሪነትና አስተባባሪነት እየተደገፈ እንደ ሰደድ እሳት የተከታተለውን ህዝባዊ ተቃውሞ ለማብረድ አቅጣጫ ለማስለወጥ ውህድ አካል የሆነውን ማንነቱን ለመነጣጠል እርኩስ ተግባር ላይ ተሰማርቷል። ትግሬ ወያኔ ከደደቢት ዘመኑ አንስቶ በጸረ ኢትዮጵያና ጸራማራ ፕሮግራም ታጥቆ ስልጣኑን እውን ካደረገበት ወቅት አንስቶ ላለፉት 26 ዓመታት በአማራው ህዝብ ላይ የሳለውን ካራ እየተጠቀመበት ነው። ይጥላቻ ኢላማና የልቂት ሰለባ የአማራው ዕጣ ፈንታ እንዲሆን በሰፊው እየተሰራበት ነው። አማራው ከአማራው ጋር አብሮ እንዳይኖር ክልል ይበጅልን የሚሉ ወያኔዎችን በአማራው ነገድ መካከል ሰርገው እንዲገቡ ነዋይ ያፈሳል። ወደ መቀሌ የወሰደ በጸረ አማራነት ይጠምቃቸዋል። ለታላቋ ትግራይ ወሰን ለማጽናት ባለው ጥድፊያ አማራው የህይወት ዋጋ እንዲከፍልበት ባንዳዎችን አሰባስቧል። ባለማችን ተረግሞና ተወግዞ የታሪክ ትቢያ የሆነው የባንቱስታን አፓርታይድ የጎዛ ፖለቲካ ከ26 ዓመታት በፊት የዘመናችን መናጺዎች ከተከሉብን ወዲህ ኢትዮጵያ በታሪኳ አይታ በማታውቀው ምስቅልቅል ሁኔታ ላይ እንድትወድቅ ተደርጋለች። በጠብና ደም አፋሰስ በቂምና በቁርሾ የተለከፉ ያኔዎች ዩሉኒታን በማያውቀው ስነ ልቦና ውስጥ ሰንቀው ባመጡት ጭካኔ እየተመራ አማራን በቁጥር ለማመንመን አንዱን አማራ ካንዱ ጋር በማስነሳት መሬት በመቀማትና የራሳቸውን በማስፈር የአገር ፍቅር ስሜትና የአርበኝነት የአንድነት ማዕከል የሆነውን የአማራን ህዝብ በጥቅማጥቅም በመከፋፈል ታሪክ ይቅር የማይለው ጥቃት እያደረሱበት ናቸው። ግፈኛው አገዛዝ ሩብ ምዕተ ዓመት በላይ በሸፈነው አገርን የማፍራረስ ተግባሩ በዋነኛነት ለኢትዮጵያ ጽናት ባላቸው ላይ የሚፈጽመው የዘር ፍጅት ዛሬም አላባራም። በአሁኑ ወቅት ይህንን የክፋት እርምጃ ወያኔ እየወሰደ ያለው ከአንድ ጉዳይ ጋር የተያዘ ነው። በወያኔ የከፋ የዘር ፍጅትና የዘር ማጽዳት ወንጀል ሰለባ የሆነ የአማራው ነገድ የትግሬዎችን ፋሽስቶች በቃችሁ በሚለው ቁርጠኝነቱ ተነሳስቶ ስለተጋፍጣቸው ነው። ሞትን ንቆ ወደ አደባባይ ለመውጣት በመቻሉና ፍርሃት ውስጥ ስላስገባቸው ነው። በእንቢተኝነት ወኔ የጋሉ ፍሞችን የሚያገላብጥ ትውልድ ምድሪቷን ስለሞላት ነው። የተቋጠረው የምሬት ጽንስ ጀግኖችንና የጎበዝ አለቆችን በማበራከቱ ነው። በቁጣ አደባባይ ወጥቶ ግንባር መስጠትና እንቅፋት የሆነውን ብሔራዊ ፍርሃት ሰብሮ በከፍተኛ ማማው ላይ በመቆሙ ነው። የኦሮሞ ልጆችም ያገዛዙን የግፍ እርምጃ ለመቋቋም ዝምታን በመስበር ያሳዩት ጀግንነት የወያኔን ጭንቀት በማሳየቱ ሲሆን፣ ባለፈው ዓመት የተቀሰቀሰው አመጽ አማራውና ኦሮሞ ህመሙን ሲጋራ ስለ ጋራ ህልውናችን እንድናሰላስል አንዱ የአንደኛውን ቁስል እንዲመረቀዝ እንዲያምን የሚያደርጉ ሁኔታዎችን በመከሰታቸው በደምና በዜግነት ስለ ቆሙ ጠንካራ አህዳዊ ማንነታችን ሰነል ባንድ አገር ባንድ ህዝብ ድምጽ እንድንታገል የምንገደድበት ወቅት መድረሳችንን በማሳየትም ጭምር ነው። አሁን ዛሬ በገጠመን መከራ ፊት ቆመን የምናው መፍቴ አንዱኛ ብቸኛው ዝምታውን የሰበረውን ህዝብ በቆራጥ ትግል አሰልፎና ህዝባዊ አመጹን አፋፉሞ ለተሻለ ኢትዮጵያ ሲባል ትውልዳዊ አደራን በወያኔ መቃብር ላይ ማረጋገጥ ብቸኛ አማራጫችን ነው። በወያኔ ዝግመታዊ ሞት ዋዜማ ፊት ላይ ቆመን የምናየው ላለፉት 26 ዓመታት ወያኔ ለመሰሪያ ዓላማው መገልገያ በማድረግ የተጠቀመበት ህዝብን ከህዝብ በማጋጨት አንድነትን፣ መተሳሰር፣ መከባበር እንዳይኖር የፈጸማቸው ደባዎች ወደ ታሪክ ትቢያነት አሽቀንጥሮ ለመጣል ጊዜው ተቃርቧል። አገሪቷን እያሰጠመ ያለው የመከራ ረግረግ ተረድተው ህልውናቸውን አስከብረው አገርን በነጻነት ለማቆም የተነሳሳው ትውልድ በቁጣ አደባባይ ለመውጣት እንቅፋት የሆነው ብሔራዊ ፍርሃትን አሽቀንጥረው በመጣል በመላው ኢትዮጵያ ብርሃን እንዲያበራ ስለ ነገ የተሻለ ኢትዮጵያ ሲሉ እየሞቱ ያሉ ወገኖችን የነጻነት ጣፋጭ ድል በመላዋ ኢትዮጵያ ለማስፈን ነው። አብዛኛዎቹ የዓለማችን ጨካኝና አረመኔ አገዛዞች ለታሪካዊ ሽንፈታቸው የዳረጋቸው አፋኝ ህጎቻቸውን በመጣስ እንደሆነ ግንዛቤ የወሰደው ትውልድ አጥሩን ጥሶባቸዋል። በኢትዮጵያችን እስርና ሞትን የተዳፈሩ ብርቱ ቆራጥና ጀግኖች ተበራክተዋል። ለእስር የሚዳረጉ ህጎችን በመጣስ ለእስር የተዳረጉትንም ሆኑ መሥዋዕትነት የከፈሉትን የጀግኖች መንፈስ በውስጠ ህሊና በማሳደር ትውልዱ ፋኖ ተሰማራ ብሏል። ወያኔዎች ከኢትዮጵያ ህዝብ ጋር አብሮ የመኖር ሐሳብ እንደሌላቸው በድርጊቶቻቸውን ካደረጉ 26 ዓመታትን አስቆጥሯል። እባብ የልቡናይቶ ግርነሳው ሆነባቸው እንጂ እንደ ሐሳባቸው ቢሆን ኖሮ ገና ድሮ አጠናቀውት ነበር። መሬቱን ነጥቀው ሀብቱን ዘርፈው እኛን አተራምሰው ስላልጨረሱ እንጂ ዛሬም ማስገንጠልና መገንጠል ከወያኔዎች መንፈስ አራቀ። ለዛሬዋ መልእክት ኢትዮጵያ እልፍ አላፍ የዘውግ አጥር ያላገዳቸው አባትና እናቶች ከመሪነት እስከ ተራ ወታደርነት በመሰለፍ በአንድነት የቆሙላት ጀግኖች ተክለው በልብ ወለድ ድርሳናት የታላቋ ትግራይ መሰረት እየተሰበከባት ነው። የትግሬ ወያኔ አገዛዝ በብዙ መቶ ሺህ የታጠቀ ኃይል ማኅበራዊ ክስረቱንና አገዛዛዊ ጭቆናውን ባለበት ለማስጠበቅ እንደሚችል ፋሽስታዊ ቅስቀሳ ያካሄደ ነው። የዛኔው ያህል ሊበላው የተነሳው ሕዝባዊ አብዮት እንቅልፍ እንደነሳው በርካታ ማሳያዎች አሉ። ስለ ነገይቱ ኢትዮጵያ በጋራ እንድናለም ከፍተኛው እንቅፋት ያናሳው የወያኔ አገዛዝ ነው። ለነጻነታችን ከወያኔ ጋር የምናደርገው መተናነቅ እየከፋ በመሄድ ላይ ነው። ወያኔ በአገራችንና በሕዝቧ ላይ ያለው ጥላቻ ወሰን የለውም። ኢትዮጵያን መከራዎች ከማባባስ ያለፈ ፋይዳ የለውም። ወያኔ እያከናወነው ያለው እልቂት ዘግናኝ ነው ብቻ የምነው ጉዳይ አይደለም። ለሕግ የማይገዛ በሙስና የተጨማለቀ አገዛዝ በመሆኑ ለወያኔ የሚሰጠው ብያኔ አርበኝነት ብቻ ነው። ሀገርን ከፍርሰት ለመታደግ ወሳኝ ነውና ሀገሪቷን ከግዙፍ መከራዎችና ከከባድ የህልውና ኪሳራ ጋር አፋጧቷል። ከሁሉም በላይ የዜጎችን ተስፋ የሚያሟጥጥ አረመኔ አገዛዝ ነው። በመሆኑም ይህን ፋሽስታዊ አገዛዝ በተለያዩ ትግሎች መገፋት አለበት እንላለን። ድል ለኢትዮጵያ ሕዝብ።
አርማጆቻችን የፍታችን ማክሰኞ ለሚከበረው የመስቀል በዓል እንኳን አደረሳችሁ ይያን ባሉም የሰላም የደስታ እንዲሆንላችሁ የኢትዮጵያነት ሬዲዮ መልካም ምኞቱን ይገልጻል። በዚሁም የሰለቱን ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬው መስከረም 14 2010 ዓ.ም ምረት ወይንም የሰብተምበር 24 2017 ስርጭታችንን አስተናገድናችሁ ወርቁ ሞላ እኔም ተኮላ ወርቁ ደህና ቆዩልን ይያል በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ።
ብቻ ብራንት